ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል
ቢዝነስ ሰራቢ ነበርኩት መሰለኝ ኢንቨስተር የነበረ ከምላችሁ በሬ ካልታገው ዝጠጣለሁ፣ ሲጋራ ጨሳለሁ፣ ቅማለሁ። በጣም እናደጋለሁ። ራሴን ለማጥፋት ሞክሬ ነበረ።
ኢየሩሳሌም የሕፃናትና ማህበረሰብ ልባት የተባለ ግብረሰናይ ድርጅት በአስቸጋሪ የኑሮ ሁኔታ ውስጥ የነበሩ ያላቸው ወጣቶች እያሰለጠነ የሚያግዝ መርሃ ግብር ዘርግቷል። እንግዲህ ከሰሞኑ ደግሞ የሽልማትና የእውቅና መሰናዶም ተደርጎ ነበረ። ከተሳታፊ ወጣቶች ጋር ያደረግነው ቆይታ በምሽቱ ይደመጣል። ይህና ሌሎች ጉዳዮች የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅና የምስል ቅንብሩ ይከውናል። አብራችሁ ስለምትቆዩ አስቀድመን በእጅጉ እናመሰግናለን። ወደ ቀዳሚው መሰናዶ እንሻገር።
ቢዝነስ ሰራቢ ነበርኩት።
ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። ወደ ቀዳሚው መሰናዶ ስንሻገር ኢየሩሳሌም የሕፃናትና ማህበረሰብ ልማት የተባለ ግብረሰናይ ድርጅት በአስቸጋሪ የኑሮ ሁኔታ ውስጥ ነበሩ ያላቸውን የ91 ወጣት ሴቶችን ስልጠናና የመስሪያ ገንዘብ በመስጠት በተለያዩ ሙያ ማስተማራቱን ከሰሞኑ አስታውቋል። ድርጅቱ በቅርቡ ባዘጋጀው የማበረታቻ ሽልማት ላይ ቪኦኤ ያናገራቸው ወጣቶች ድጋፍና ስልጠናዎችን ተጠቅመው ሕይወታቸውን ለማቃናት እየጣሩ እንደሆነም ተናግረዋል። አንዳንዶቹ ካለፈው የተሻለ ያሉትን ሕይወት መልክም አስቃኝተውታል። አስቴር ምስጋናው ናት ዝርዝሩን የምታጋራን።
መቅደስ እንደምትባል የገለጸችልን ወጣት በሴተኛ ዳሪነት ስራ ተሰማርታ እንደነበርና አስቸጋሪ የህይወት መስመር እንዳሳለፈች ትናገራለች።
ግን አንድ
ኢየሩሳሌም ሕፃናትና ማህበረሰብ ልማት የተባለ ድርጅት ሴተኛ ዳሪዎችን ጨምሮ በአስቸጋሪ የኑሮ ሁኔታ ውስጥ የነበሩ ሴቶችን መልምሎ ስልጠና ሲሰጥ የድሉ ተጠቃሚ እንደሆነች ትናገራለች። ድርጅቱ በሰጣት የ20 ሺህ ብር መነሻ ገንዘብ ጸጉር ቤት እንደከፈተችና ውጤታማ እንደሆነችም ታብራራለች። ልክ እንደ መቅደስ በአማራ ክልል በተለያዩ አካባቢዎች የሚገኙ በአስቸጋሪ የኑሮ ሁኔታ ውስጥ የነበሩ 91 ሴቶችን ኢየሩሳሌም ሕፃናትና ማህበረሰብ ልማት ድርጅት ውስጥ ከ3 እስከ 4 ወር ስልጠና ካገኙ በኋላ በሚፈልጉት ሙያ እንዲሰማሩ የ20 ሺህ ብር መነሻ ካፒታል እንደተሰጣቸው ይናገራሉ። ከበሸንቴ የመጣችው ለምለም አሰፋ ከሴተኛ ዳሪነት ህይወት ወጥታ ጸጉር ቤት ከፍታ ከሷ አልፎ ለወንድሟም የስራ እድል እንደከፈተች ለት ትናገራለች።
ወደ 3 ስልጠናለሁ። ያ በመትፈልገው የሙያ ዘርፍ ሰለጥኛለሽ። ሴት ጸጉር ቤት በቃ ይፈልግሽ የምትፈልጊው ይሄንን አድርጋለሁ። ከጤናሽን ከምንሽን አጥም የሚያስሄድሽን ሰጥሻለሁ። የስራ ዘርፍ አለው መርጥሽ ትገቢያለሽ። ስልጠና 3 ወር ይሰጣል። ከዛ በኋላ ምግብ አልባሳት በቃ አውጥተን ደፍተን ነው ምግብ በቃ ማናደርገው። አሁን ከዛ ህይወት ስትቀየር በቃ ረፍትን ሰላም ጭራሽ ዘመድ ሄድሽ መጠየቅን በጊዜ መግባት በጣም ደስ የሚል ነው።
አንቺ ምን መዋሙ ያመረጥ?
አሁን እኔ የመረጥኩት ጸጉር የሴቶች ጸጉር እና በጣም ሰራለሁ። ጥሩ ነው እየሰራው እግዚአብሔር ይመስገን። አዎ ከፍቻለሁ። ወንድሜ ገጠር ነበር። ከሱ ለሱ ሁሉ አምጥቼ ወንዶች ጸጉር ቤት ስትራላይዘርና ከሰዎች ላይ ማሽን ገዝቼ እሱ ራሱ ትምህርቱን ጨርሶ እዛ ነበረ አምጥቼ ለሱ ጸጉር ቤት ከፍቼለታለሁ። እነሱ የሰጡን የ20 ሺህ ብር ዕቃ ገዝተው ነው። ኖርማሊ ግን ከዛ ከዕቃው ሌላ አንድ ካስክ ጨምሬያለሁ። ካስክ ዛሬ ስንት ብር ነው? በጣም ውድ ነው። ሲቀጥል ከዛ በኋላ ደግሞ ለወንድሜ ደግሞ ሌላ የስራ እድል ፈጥሬለታለሁ።
የሰጣቸውን ገንዘብ በአግባቡ ተጠቅመው በአንድ ዓመት ውስጥ የራሳቸውን ህይወት የቀየሩ አለፍ ሲልም ለሌሎች የተረፉ ሴቶች ህይወት የገመገመው ኢየሩሳሌም የማበረታቻ ሽልማት በቅርቡ አካሂዶ ነበር። በእለቱ የ8 ሺህ ብር ድጋፍም የተሰጣቸው አሉ። በሽልማቱ የቀብር ስነ ስርዓት ላይ ንግግር ያደረጉት ኢየሩሳሌም ህፃናትና ማህበረሰብ አቀፍ ልማት ድርጅት ስራ አስኪያጅ አቶ ቡልጌታ ገብሩ የሚከተለውን መልእክት አስተላልፈዋል።
የመጀመሪያ መንሰራው እነዚህ ልጆች የስነ ልቦና ትምህርት ነው የሚሰጠው። ማስተካከል አስተሳሰባቸው የመቀየር እና በሁለት እግራቸው እንዲቆሙ በራሳቸው እንዲተማመኑ ማንነታቸውን እንዲያገኙ ነው የምንሰራው። ከዛ በኋላ ግን የሙያ ክህሎት በመረጡስ ነው የምንሰራው። ስለዚህ በዛ መሰረት እንግዲህ ህይወት ተሰርተን የምናገኛት ነች። ተሰርታ ተጠብቀን ህይወት ተሰርታ ነው ያንዳንዱ ሰው ህይወቱን መስራት ያለበት ራሱ ነው። እዚህ ጋር ደርሳለሁ እንዲያረጋለሁ እንዲሆናለሁ የተመሰረታለሁ ስራ ገኛለሁ ማራለሁ ብሎ ራሱ ነው ህይወቱን እያንዳንዱ ሰው የሚሰራት ማለት ነው። ከዛ ውጪ ከሌላ የምናገኘው ነገር ብዙ አይጠቅመንም። በራሳችን እናመርተው በራሳችን ላይ ስንቆም በራሳችን ስንተማመን በእውቀታችን በችሎታችን ሰርተን ስናገኝ ነው ጥሩ የሚሆነው። ለምሳሌ መረዳት የሚችል ሰው እስከ ተወሰነ ጊዜ ነው የሚረዳው ያ አይቀጥም። ስለዚህ በአብዛኛው ነገር በራስ የመተማመን በራስ የመቆም እና ራስን የማዳመጥ ችሎታን የማወቅ በዛ ችሎታ ተጠቅሞ ኑሮን ለማሸነፍ መጣ።
እነዚህ አብዛኞቹ ከሴተኛ ዳሪነት ህይወት ይወጡ 91 ወጣት ሴቶች ካሳለፉት ህይወት ተነስተው አሁን ያገኙትን ጥቅም ሲናገሩ እንባ ይተናነቃቸው ነበር።
ቢዝነስ ራሪ ነበርኩት መስተደን መስተሪ ነበር ካምላክስ በል ካሳለው ልበጣለው ሲጋራ ጫናለው ቀማለው በጣም እና ደጋግሞ ራሴን ለማጥፋት ሞክሬ ነበር እና ደግሞ የራሱ በዝራምነት ወጭቤት ማለት ነው ብቻ በኢየሩሳሌም ትንሽ ያምሬ ነበር የሆነ ጭንቅላቴ እንግዲህ የመንካገር ነበር እና አባይ በጣም እናመሰግናል። እሷ በቃ የውትኝ በቃ ለኢየሩሳሌም ድርጅት እንደዚህ ባለን ብይታ ማከራቸዋለኝ እንደዚህ ቶኝ እንደዚህ እናበክምና በቃ እንደ ወንድም ሆኖ ይመክሩናል ግን
የባህር ዳር ከተማ አስተዳደር ሴቶችና ህፃናት ጉዳይ መምሪያ ኃላፊ ወይዘሮ የሻለም ፋንታውን ሌሎች ግብረሰናይ ድርጅቶች በሴቶች ላይ እንዲሰሩ ጥሪ አቅርበዋል።
ለሰባተኛ ጊዜ ያስመረቃል። ስለዚህ ሌሎች መንግስታዊ ያልሆኑ ድርጅቶችም አላቸው። እባካችሁ በእነዚህ አይነት ነገር ትውልድን መቅረጽ እያስተምራቸው ምሳሌ በዚህ ቀጣይ ሰፋርጎ በተለይ ደግሞ አማራጫቸው ማሳደግ አቅቷቸው እራሳቸው መሆን አቅቷቸው በየጎዳናው ከፖሊስ የይቅርናልነት ሩጫ አውጥተው ዛሬ እራሳቸውን ችለው ነገ የብዙ ድርጅት የብዙ መስራቤት ወይም ባለሙያ ባለቤት ልትሆኑ በዝግጅት ላይ ታይዛላችሁ እና እንኳን ደስ አላችሁ።
ከተቋቋመ ከ35 ዓመት በላይ እድሜ ያስቆጠረው የኢየሩሳሌም ህፃናት ማህበረሰብና ልማት ድርጅት በኢትዮጵያ በአማራ በኦሮሚያ በደቡብ በሐረሪ ክልሎች እንዲሁም በአዲስ አበባ በጤና በትምህርት በሴቶች ላይ ሰራና በቀጥታም ሆነ በተዘዋዋሪ ከ3 ሚሊዮን በላይ የህብረተሰብ ክፍሎችን በተለያዩ መስክ ተጠቃሚ ማድረጉን የድርጅቱ ስራ አስኪያጅ አቶ ሙልጌታ ገብሩ አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምጽ በመቀጠል ደግሞ ወደዚህ ወደ ዩናይትድ ስቴትስ እንመለሳለን። ዮፍታይ ሙላት ነዋሪነቱን በሰሜን አሜሪካ ያደረገ የግል ስብዕና አሰልጣኝና ማህበረሰብ መድረኮች መሪ ነው። ዮፍታይ በኢትዮጵያ ማህበረሰብ ውስጥ ጤናማ ኑሮን የሚያበረታቱ ውይይቶችን ከመፍጠር በተጨማሪ ወጣቶችን ከባህልና ማንነታቸው ጋር ይበልጡን የሚያቀራርቡባቸውን ዝግጅቶች በማስተባበር ይታወቃል። ከጥቂት ሳምንታት በፊት በእነዚህ ተግባራቱና በተያያዥ ጉዳዮች ላይ ተጫውተናል። ስለመነሻው አስቀድሞ ይነግረናል።
ስራዬ ብዙ ሰዎች ኮንታክት ስለሚያደርጉኝ ባለንበት ኮሚኒቲ ውስጥ የምንሰራባቸውን ችግሮቹን አይነቶቹን በማስተዋል አንድ ዋን ቱ ዋን የሚል አይነት ነገር ነበር ብዙ ሰዎችን ስረዳ የቆየሁት። በኋላ ግን በኮቪድ ምክንያት የሰው መጎዳት እየበዛ ሲሄድ በሶሻል ሚዲያ ተቀርቶ ኢንተርቪውም የተለያዩ ባለሙያዎችን በመጋበዝ ይህንን ለህዝቡ ለሞር ለማውጣት በማለት ነው እንግዲህ ፕሮግራሙ የተጀመረው ማለት ነውና ያንዳንዱን ላንዳንዱ ሰው ከመድረስ ይልቅ አብዛኛውን ሰው አድራሽ ማድረግ የምንችልበትን ብዙ ባለሙያዎች ስላሉን በራሳችን ቋንቋ ማስተማር የምንችልበት የተፈጠረ ፕሮግራም ነው።
ተፍታ እንግዲህ አንተ በመታዘጋጀው በዚህ መድረክ ላይ ትውልድ ኢትዮጵያውያንን የሚፈትኑ በጤናቸውም ላይ ጉዳት እያሳደሩ ያሉ ጉዳዮችን ታነሳለህ። በዋነኝነት በዚህ በሰሜን አሜሪካ ያሉ ትውልድ ኢትዮጵያውያንን የሚመለከቱ ጉዳዮችን ነው የምታነሳሳው። የኛ ማህበረሰብ ማለትም በዚህ በሰሜን አሜሪካ የሚኖሩ ትውልድ ኢትዮጵያውያን በዋነኝነት እየተጋፈጣቸው ያሉ ጤና ነክና ማህበረሰብ ነክ ችግሮች ምንድናቸው ባንተ እይታ?
እንግዲህ ከባህ አብዛኛውን የኛ ህዝብ ነው አፍሪካን ጀምሮ ማለት ነው። ብዙ ጊዜ ወደ ከኢትዮጵያ ወደ አሜሪካ እንሂድ ስንል በትልቅ ሁኔታ ትልቅ ነገር እንደሚደርስልን ብሩም ሁሉም ተበትኖ የሚያጋድመን በመምሰል ነው ሰው ከኢትዮጵያም ከአፍሪካም የሚወጣው ማለት ነው። ስንመጣ ግን የሚያጋጥሙን ነገሮችን ዲል ለማድረግ ብዙ ሰው ችሎታ የለውም አቅሙ የለውም ወይም ደግሞ የሚያጋጥመውም የሚገባው እግለት የማይችል ሲሆን በብዙ ሰው ላይ ዲፕሬሽን አለመቻልን የተፈጠረልኝ ነው። በሆሊውድ ቡቻ የነውን ፊልሞችን መጥቶ ደግሞ እዚህ ማሳካት ሳይቻል ሲቀር ሰው ወደ ኋላ የሚጎተትበት እና እንዴት ነው ደግሞ ራሴን ወደ ላይ ማንሳት እችላለሁ ሲል ባለው አካባቢ ውስጥ ብዙ ኢንፎርሜሽኖች ስለማንደራረግ የእኛ ትልቁ በህብረተሰባችን እንረዳዳ የሚለው ነገር ብዙ የለም። ወይ ሰው ሲሞት ብቻ መድረስ መቅበር ነው ወይ ሰርግ ላይ እንሰባሰባለን እንጂ ዴይ ቱ ዴይ አክቲቪቲ ላይ ይህንን ሰው ብረዳው ነገ ትልቅ ሰው መሆን ይችላል፣ እኔ በዚህ ችግር ውስጥ አሳልፍ ያለው እሱ ደግሞ ማሳለፍ የለበትም ብለን ብዙ ሼር ማናረጋቸው ኢንፎርሜሽኖች ስላሉ እነሱን በፍለፊት አመቶ ታቡ ሳይሆን መረዳዳት ምን ማለት እንደሆነ የሰው መዳኒቱ ሰው እንደሆነ ማሳወቅ የምንችልበት መንገድ ለመፍጠር ነውና አብዛኛውን ጊዜ ማየው ትልቁ ችግር እንዴት ነው ኤክስፔክቴሽናችን ትክክል ሳይሆን የውሸት ኑሮ ተነግሮን በሆሊውድ በማይሆን በሶሻል ሚዲያ የሚለጠፉ ፎቶዎችን አይተን ከዋናው ኑሮ ጋር ከእውነተኛው ኑሮ ጋር ማገናዘብ የማይቻልበት ቦታ ስለሆነ ያንን ለማስተካከል ማንነታችንን መቀየር የምንችለው ኢንፎርሜሽን በማግኘት እርስ በርስ መረዳዳት እንድንችልና እውነቱን አውቀነው አብረን እንድንወጣ የሚለው ላይ ነው እንግዲህ ብዙ ማተኩረው።
በተለይ ማህበረሰባችን በበቂ ሁኔታ በግልጽ ባላወራበት የአእምሮ ጤና ጉዳይ እንቅስቃሴዎችን ታደርጋለህ። ስለ አእምሮ ጤና ማውራታችን አስፈላጊነቱ ምን ያክል ነው? ለምንስ ነው ማውራት የሚገባን? ከየትስ እንጀምር በእነዚህ ጉዳዮች ላይ ለመነጋገር?
ሶ እንግዲህ አሁን በዚህ ወር ለሌላው ለማያውቀው ሰው ሰፕተምበር ሱሳይድ አዌርነስ ማንዝ ይባላል እና በብዙ ቦታ ላይ ባለማውራት ነው ብዙ ነገሮች ችግር የሚፈጠሩት፣ ባለማወቅ ነው ችግር የሚፈጠሩት እና ተወያይተን የምናወጣበት መንገድ ከአንዱ ሰው መንገዶች ይመጣሉ። ምንድነው አሁን ለምሳሌ ምን የሚባል ነገር አለ አስክ መጠየቅ ማለት ነው። ሪሰርች የሚያሳየው ምንድነው ስለጠየቅን አንድ ሰው የሱሳይድ ቶት አለብህ ወይ ዲፕሬሽን አለብህ ወይ ብለህ ስንጠይቃቸው የሚጨምር ስለሚመስለን ብዙ ጊዜ አናወራውም ወደ ኋላ እንጎትተዋለን። ወይም ደግሞ አንዳንዴ ብዙ ጊዜ የማዳመጠው ምን ይባላል ይሄ የነጭ ችግር ነው ይሄ የጥጋበኛ ችግር ነው ይባላል። ብዙ ሰዎች ግን እያጣለ በአሁኑ ሰዓት ላይ ብዙ ልጆቻችን ብዙ ሰዎች እስር ቤት ያሉ አሉ፣ በማይሆን ክሪሚናል ውስጥ እየተፋጠፉ ራሳቸውን የሚያጠፉ ብዙ ቤተሰቦች እየሰማ ነው አለ። ይሄ አለ ግን መጠየቅና መወያያቱ የማይጎዳ መሆኑን ጥቅም የሚሆነውና መረዳዳት የምንችልበት ይባላል። ሁለተኛው ቢ ዴር ይባላል፣ መገኘት ከኢንዲቪጁዋሉ ጋር አንድ ላይ መገኘት እና ዲፕሬስድ ከሆኑ የሱሳይድ ቶታቸውን በማወቅ በምን አይነት እርዳታ ልናዘጋጃቸው ወይም ደግሞ አብረናቸው በመሆን አለውልህ አለውልሽ የምንባባልበትን መንገድ መፍጠር እንችላለን ማለት ነው። በሶስተኛ ደረጃ የሚጠቀሰው ኪፕ ደም ሴፍ፣ እነዚህን ሰዎች ችግር ላይ ነኝ ብለው በሚያወሩበት ሰዓት ላይ መፍትሄ እንዳለ እና ካጠገባቸው ያሉ ነገሮች ነው። አንዳንድ ሰው ራሱን ለማጥፋት የሚያስባቸው መንገዶች ሊያዘጋጅ ይችላል። በመድኃኒት ሊሆን ይችላል፣ በመሳሪያ ሊሆን ይችላል። የተለያዩ እነዚህን መንገዶችን ያ ሰው እየሰበሰበ ከሆነ እነዚህን ነገሮች ከዛ ሰው ማራቅ እንዳለብን ከነዛ ሰዎች ጋር አብረን በመሆን ማገልገል ይኖርብናል፣ ማውጣት ይኖርብናል ማለት ነው። Help them connected and stay connected to more network. ብዙ ጊዜ አብዛኛውን ሰው የሚያጠፋው ራሱን አብሮ መጫወት የሚችልበት አብሮ የሚገናኝበት ከህብረተሰቡ ተገልሎ ራሱን አገልሎ ለብቻው የሚቀመጥበት ቦታ አለ ማለት ነው። ከዛ ለማውጣት ደግሞ የተለያዩ ሰፖርት ሲስተሞች የተለያየ ኢንፎርሜሽኖች ሳይከፈልበት ራሱ በተዘጋጁ ብዙ አይነት ደረጃ ሪሶርሶች ስላሉ እነዛን እንዴት አድርገን ነው መከታተል የምንችለው? እንዴት ነው ለእነዚህ ሰዎች ደግሞ ኮኔክትድ ሆኖ ብቻሽን አይደለሽም ብቻህን አይደለህም የምንባባልበት ማለት ነው። ከዛ በአምስተኛ የሚጠቀሰው ፎሎው አፕ ሾው እንድነው ስታዲስ ምንድነው የሚያሳየው? በጣም እንዳልኩ ቅድምም ምንም ወጪ በማያወጣበት መንገድ አንድ ሰው ራሱን ሊያጠፋ ይችላል ብለን የምናስብ ከሆነ እርዳታ መገኘት የሚችልበት ብዙ ብዙ ደረጃ መረዳዎች ስላሉ ከዛ ሰው ጋር በመከታተል ከዶክተራቸው ጋር በማገናኘት የምናሳየው ነው ማለት ነው። ይህንን ደግሞ ለርን ሞር መጨረሻ ላይ ምንድነው እያንዳንዳችን ልናደርገው የምንችለው? እኔ በዮፍታህነት አንተ በአንተነት ማገዛዘት የምትችላቸው ምንድነው? ብዙ ኢንፎርሜሽኖች ስላሉ ስለነዛ ኢንፎርሜሽኖች ተረድተን ለሌላው ማስተላለፍ ለራሳችንም ይጠቅመናል፣ ለቤተሰቦቻችን ደግሞ ለምናገናኘው ለህብረተሰቡ እንዴት አድርገን ማስተላለፍ እንችላለን በሚለው ነው። እና በአጭሩ ሳምራይዝ አድርገው አስክ መጠየቅ፣ ቢ ዴር አብራችሁ ሁኑ፣ ኪፕ ደም ሴፍ ሴፍቲ ዩኒት ላይ የሆነ ነገር ማገናኘት፣ ሀብ ደም ኮኔክትድ። በጣም በእኛ ህብረተሰብ ደግሞ ብዙ ጊዜ ማንነታችንን አብረን ያደግን አብረን ይኖርን ከጎረቤት ጎረቤት ጋር የምንኖር ሰዎች ስለሆነ ያንን እየለየን እንዳንኖር ተመልሰን ያንን ባህላችንን የምናከብርበት እና ኢንፎርሜሽን ደግሞ አለ አቬይላብል ስለሆን ያንን ተረድተን ለእኛም ለሌላውን ማቅረብ የምንችልበትን መንገድ እናደርግ ነው ባጭሩ።
ዮፍታህ እንግዲህ ቀደም ብለንም እንደጠቀስነው ማህበረሰብ ላይ ያተኮሩ አገልግሎቶችን ነው እየሰጠ የምትገኘው። በአብዛኞቹ እነዚህ የምትሰጣቸው አገልግሎቶችም ሆነ የምታዘጋጃቸው መድረኮች በግል ከተለያዩ ሰዎች ጋር ለመገናኘት እድሉን ቢሰጡህም የራሳቸው ጫናና የመልስ ስሜት የስሜት አጣብቂኝ ውስጥ የሚከቱም ሆነው ይሰሙኛል። እነዛን ነገሮች እንዴት አድርገህ ነው የምትፈታቸው? የተለያዩ ሰዎችን ጭንቀት፣ የተለያዩ ሰዎችን ችግር፣ የተለያዩ ሰዎችን ጠባሳ ነው ስታዳምጥ እንዲሁም ደግሞ ለማከምም ጥረት ስታደርግ የምትገኘው በተለያዩ መድረኮች ላይ። ይህንንና የግል ህይወትህን እንዴት አድርገህ ነው ሚዛናዊ ለማድረግ የሞከርከው?
አሁን ለምሳሌ እኔ አንድ ልጅ አለኝ አውቲዝም የሆነ ማለት ነው። አውቲዝም ላይ ብዙ የምሰራበት ምክንያት ምንድን ነው? የራሴ ያወቅኩትን በልጄ ላይ ያሳለፍኩትን ለሌላውን ማስተማር ስለሚገባኝ ማለት ነው። አብዛኛውን የኛ ህብረተሰብ ስፔሻሊ ወንዶች አባቶች አይሳተፉም። ስለማይሳተፉ እኔ ከዛ ልጄ ጋር ምን አይነት ትምህርት እንደተማርኩኝ ለእኔ ጠቀመኝም አውቲዝም ስላለው ብቻ ወደኋላ ይጎተታል መደበቅ አለበት የሚል ቋንቋ ሳይሆን እነዚህ ልጆች በተሰጣቸው ሁኔታ እኛም አክብረነው ተቀብለነው ስጦታም አድርገነው ሌላውን ማስተማር የምችለው የኔ ያሳለፍኩትን ችግር ለሌላው ማስተማር ብችል መቀበል ሶሳይቲው መቀበል የሚችልበት ማለት ነው። ስለዚህ ከሚገርምህ በላይ ሁላችንም በየቤታችን ችግር አለ። ስለማናወራበት ነው እንጂ ማንም ሰው ህይወቱ ፐርፌክት ሆኖ የሚንቀሳቀስ የለም። ስለዚህ የኔን ችግር ከሌላው ጋር ማውራት ማለት የኔንም ችግር መቀነስ ማለት ነው። ስለዚህ ደግሞ ኮኔክት በማድረግ ከሚገርም በላይ አሁን አንዳንዴ በጣም የምንሳሳተው ንግግር አለ፣ አበሻ ከአበሻ ጋር መስራት አይቻልም ይባላል። እኔ ይህን ስራዬን ከጀመርኩኝ ጀምሮ ያወቅኩት የተማርኩት ነገር ምንድን ነው? ብዙ ኢትዮጵያኖችም ኤርትራኖችም ሰውን ለመርዳት ቁጭ ብለው ግን በሌላው በሚዲያው በሚደረገው ስድብም በሌላ ነገር ዲስክሬጅ ሆነው ተቀምጠው የማይሰሩ አሉ። እነሱም ሰዎች አውቶ ከሰው ጋር ኮኔክት ማድረግ ብዙ ብዙ ሰዎች ስላሉ ለመርዳት የተዘጋጁ ለማስተማር የሚችሉ በጣም ትልቅ እውቀትና ያላቸው ሰው መርዳት የሚችሉ ሰዎች እንዳሉንም ለማሳየት ስለፈለኩኝና ማንነታችን በችግር ብቻ በሚወራው ሳይሆን በጥሩ ሁኔታ ማስተማር የሚፈልጉ ይህንን ደግሞ ስራዬ ብለው ከልባቸው የሚሰሩ ብዙ ኢትዮጵያኖችና ብዙ ኤርትራኖች እንዳሉ ለሰው መገንዘብ ስላለበት ብቻችን
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ በመቀጠል ኤደን ገረመው በማህበራዊ አውታሮች ላይ ከተጋሩ አበይት ጉዳዮች መካከል ስለተወሰኑት ትነግረናለች።
ድምጻዊ አዲስ ለገሰ በቅርቡ ያወጣው እንጃ የተሰኘ ተወዳጅ ነጠላ ዜማ በኦኬ አፍሪካ መጽሔት ላይ የ2022 የምስራቅ አፍሪካ ምርጥ ሙዚቃዎች መሃከል ዝርዝር ውስጥ ገብቷል። አሸናፊ ሆኗል። በናሆም ሪከርድስ በኩል በዩቲዩብ ለእይታ የበቃው እንጃ የተሰኘው ስራ በሱ ባለቤት ታየው ዜማ ግጥም በናትናኤል ግርማቸው፣ ቅንብሩ ደግሞ በሚካኤል ኃይሉ፣ ማስተሪንግ በክሪቤል ተስፋዬ የተሰራ ሲሆን የሙዚቃ ቪዲዮ በዳንኤል ግርማ ዳይሬክተርነትና በኢነርጂ ፊልም ፕሮዳክሽን አዘጋጅነት ለህዝብ እንደቀረበ በድምጻዊው የፌስቡክ ገጽ ላይ አግኝተናል። ታንዛኒያዊው ዳይመንድ ፕላትኑስ፣ ኡጋንዳዊው ማኡሚን፣ ኬንያዊው ብሩክሊን ቦይዝ፣ ታንዛኒያዊቷ ዙቺ በኦኬ አፍሪካ ምርጥ የ2022 ውስጥ ከተካተቱ ሌሎች አፍሪካውያን ሙዚቀኞች መካከል ይገኙበታል። የጅማ ዩኒቨርሲቲ በቅርቡ ህይወቱ ላለፈው ክቡር አርቲስት ዶክተር አሊ ቢራን ክብር ለማስቀጠል የተለያዩ ዝግጅቶችን በዚህ ሳምንት እያካሄደ ይገኛል። ዩኒቨርሲቲው አያይዞም ጅማ ዩኒቨርሲቲ በቀጣይ ዓመት ጀምሮ በአርቲስት አሊ ቢራ ስም የነጻ የሙዚቃ ትምህርት ዕድል ለተማሪዎች ለመስጠት መወሰኑን የዩኒቨርሲቲው ፕሬዝዳንት ዶክተር ጀማል አባፊጣ ማስተዋወቃቸውን በዩኒቨርሲቲው የማህበራዊ መገናኛ ብዙሃን ገጾች ላይ ሰፍሮ አግኝተናል። በዝግጅቱ ላይ የአሊ ቢራ ባለቤት ወይዘሮ ሊሊ ማርቆስ፣ አርቲስት መሐመድ ቆጴ፣ ከነማሞ መዘምርና የመጫና የቱልማ የተማሪዎች ክንፍ አባል የነበሩት አባብዬ አባጆቢር እንዲሁም አባዱላ አባጅፋርና አርቲስት ቴድሮስ ተሾመ መገኘታቸውም ተገልጿል። የጅማ ዩኒቨርሲቲ ፕሬዝዳንት ዶክተር ጀማል አባፊጣ አሊ ቢራ ከሀገር የዘለለ ዓለም አቀፋዊ አርቲስት መሆኑን ያነሱ ሲሆን ፕሬዝዳንቱ የሙዚቃ ስራዎቹ በሁሉም ትውልድ ማህበረሰብና ህዝቦች እኩል የተወደዱ ናቸው በማለት አሊ ቢራ በህይወት ዘመኑ ከሀገር ውስጥና በውጭ ሀገራት ያገኛቸው የክብር ሽልማቶች ተሰባስበው በጅማ ዩኒቨርሲቲ እንዲቀመጡ ዩኒቨርሲቲው ፍላጎት እንዳለውም አስታውቀዋል። የመርሃ ግብሩ የክብር እንግዳና የአሊ ቢራ ባለቤት ወይዘሮ ሊሊ ማርቆስ በመድረኩ የተነሳ ስሜታዊ መሆናቸውን መግለጻቸው የተጠቀሰ ሲሆን በለቱ ባደረጉት ንግግርም ለአሊ የህይወት ዘመን ትሩፋቶች የተዘጋጀውን መድረክ አመስግነው ጅማ ዩኒቨርሲቲ የአሊ ቤት ነው፣ አሊ ቢራ ሙዚቃ ትምህርት ቤት አባላትም የአሊ ልጆች መሆናቸውን አሳይታቸዋል በማለት መግለጻቸው ታውቋል። ጅማ ዩኒቨርሲቲ ለአሊ ቢራ የሰጠውን ክብርና በቀጣይም ሊተገብራቸው ስላሰባቸው ስራዎችም ምስጋናቸውን አቅርበዋል። ሙዚቃ ባለሙያው አቶ ሰርጸፍሬ ስዋት የኢትዮጵያ አርቲስቶች የሁለገብነት ምዕራፍ በአሊ ቢራ ፈርቀዳጅነት በሚል ርዕስ ጽሁፍ ያቀረቡ ሲሆን ሌላኛው በመርሃ ግብሩ ላይ ጽሁፍ ያቀረቡት ደግሞ ክቡር ዶክተር አርቲስት መሐመድ ቆጴ አሊ ናቸው። በዝክረ አሊ መርሃ ግብር ላይ ጅማና አሊ በሚል አሊ ከጅማ ጋር ያለውን ቁርኝት በሚዳስስ ሀሳብ በአብዱል ከሪም አባጎሮ ፔሬና የምስራቁ ዋርካ በሚል የተዘጋጀው የአሊን ህይወት የሚዳስስ መጽሐፍ ላይ የተመሰረተ ሀሳብ ደግሞ በዶክተር አሸናፊ በላይ ቀርቧል። በመድረኩ ማጠቃለያ ላይም አርቲስት ቴድሮስ ተሾመና የክብር ዶክተር አርቲስት መሐመድ ቆጴ ከሙዚቃ ትምህርት ቤቱ ጋር አብሮ ለመስራት ያላቸውን ፍላጎትና ተነሳሽነት መግለጻቸውም ተያይዞ ሰፍሯል። በልዩ እግር ኳስ ችሎታው የሚታወቀውና ባለፈው ምዕተ ዓመት ከተፈጠሩ የእግር ኳስ ተጫዋቾች መሪ ተደርጎ የሚታየው የብራዚሉ ዝነኛ እግር ኳስ ተጫዋች ፔሌ ከዚህ ዓለም በትላንት ሐሙስ ታህሳስ 2015 ዓ.ም ህይወቱ ማለፉን ሴት ልጁ በኢንስታግራም ገጿ ላይ አስታውቃለች። የ82 ዓመቱ ፔሌ ከባለፈው መስከረም 2014 ዓ.ም ጀምሮ በአንጀት ካንሰር ሕክምና ትልቅ እጢ ከተወገደለት በኋላ በቋሚነት ሆስፒታል እየተመላለሰ ሕክምና ሲወስድ እንደቆየ ተመልክቷል። ESPN የተሰኘው የስፖርት ዘጋቢ መገናኛ ብዙሃን በዚህ ወር መጀመሪያ አካባቢ ላይ ባወጣው ዘገባ ሐኪሞች ካንሰሩን ለመከላከል የሚወስደው የኪሞቴራፒ ሕክምናው የተጠበቀውን ውጤት እያመጣ አይደለም በሚል ስጋት እንደገባቸው አስታውቆ ነበር። ሴት ልጁ ኬሊ ናሲ ሚንቶ የገና ክብረ በዓል በቤታችን አይከበርም፣ አባቴ በሆስፒታል ነው የሚያሳልፈው ስትል ባለፈው ሳምንት በማህበራዊ ድረገጽ ላይ አስታውቃ ነበር። ፔሌ በባዶ እግር ከሚያስኬድ ድህነት እስከ ዓለም አቀፍ ታዋቂ እግር ኳስ ተጫዋችነት የደረሰ ሲሆን በሙሉ ስሙ ኤዲሰን አራንቴስ ዶ ናሲሜንቶ በመባል የሚታወቀው ፔሌ 1281 ግቦችን በማስቆጠር በዓለም ክብረ ወሰኑን አሁንም ይዟል። ፔሌ እንደ አውሮፓውያን አቆጣጠር በ1974 ዓ.ም ከሳንቶስ ጡረታ ከወጣ በኋላ በኒውዮርክ ኮስሞስ በመግባት የሚያስችለውን ስምምነት በመፈራረም አስገራሚ በሆነ መልኩ ወደ ሰሜን አሜሪካ እግር ኳስ ሊግ ሊገባ ችሏል። በተለየ ብቃቱና በተወዳጅ ፈገግታው የሚታወቀው ፔሌ እግር ኳስ ባለም ላይ ተወዳጅ እንዲሆንም አስተዋጽኦ አድርጓል ይባላል። የኮከቡ እግር ኳስ ተጫዋችን ሞትን ተከትሎ እጅግ ብዙ የእግር ኳስና በተለያዩ የህይወት ዘርፍ ውስጥ ያሉ ግለሰቦችና ተቋማት ሀዘናቸውን እየገለጹ ይገኛሉ። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን፣ የአሜሪካ የቀድሞ ፕሬዝዳንቶች ቢል ክሊንተን እና ባራክ ኦባማም በትዊተር ገጻቸው ላይ ከብራዚል ታላላቅ ተጫዋቾች ውስጥ አንዱን በማጣታቸው ማዘናቸውን የሚገልጹ መልእክቶችን አስተላልፈዋል። ከአሜሪካ ድምጽ ለተሰናዳው የመዝናኛ ዜና ኤደን ገረሙ ከዋሽንግተን ዲሲ።
እደን እናመሰግናለን። በጎርጎሳውያኑ አዲስ አመት ዋዜማ ላይ ነው የምንገኘው። እንዲህ አዲስ አመት ሲቃረብ ታዲያ አዲስ እቅድና አዲስ ግብ ይዘው ብቅ ማለት የተለመደ ሆኗል። ለመሆኑ እነዚህን ግቦችና እቅዶች እንዴት ማሳካት ይቻላል? የአሶሺየትድ ፕሬስን ዘገባ ቆንጅታየ እንደሚከተለው አቀናብራለች።
እንደ አውሮፓውያን የዘመን አቆጣጠር የአዲሱ የ2023 ዓመተ ምህረት ዋዜማ ላይ ነን። ብዙዎች ታዲያ ይህንን ጊዜ ለራሳቸው የአዲስ አመት ውሳኔ ለማውጣት ይጠቀሙበታል። ምክንያቱ ምንድነው ትሉ ይሆናል።
It's a new calendar year. We have a chance to leave behind all of the old stuff.
አዲስ አመት መጣ። አሮጌውን አመት ከጥሩም ከመጥፎም ጋር ሸኝተን አዳዲስ እቅዶችን አውጥተን ወደፊት ለመራመድ ይሄ ጊዜ መልካም አጋጣሚ ይሆናል። አዲስ እቅድ አዲስ ግብ መወጠኑ ደስ ይላል ያነቃቃል።
የኮሎራዶ ዩኒቨርሲቲ የምክር አገልግሎት ባለሙያዋ ማንዲ ዶሪያ ናቸው ለአሶሲየትድ ፕሬስ ይህንን የተናገሩት። ለአዲስ አመት ያወጣናቸውን ግቦች አሳካለሁ ብለን የሰነቅነው ተስፋና ቁርጠኝነት በእለታዊ የኑሮ ሩጫና ውጥረት ምክንያት እውን ላይሆንልን ይችላል ይላሉ። ለዚህ መድኃኒቱ ታዲያ የማይሆንልን ነገር ከመጀመሪያው አለመወጠን ነው በማለትም ይመክራሉ።
There is a concept called SMART goals. So SMART goals should be specific.
በብልሃት ማቀድ የሚባል ጽንሰ ሐሳብ አለ። በደንብ ግልጽ ያለ ግብ መሆን አለበት። ስራ ላይ መዋል የሚችልና መሳካት አለመሳካቱን መመዘን የሚችል መሆን አለበት። በዚህ ጊዜ ውስጥ አሳካዋለሁ ብሎ የጊዜ ገደብ ሊቀመጥበት የሚችል መሆንም ይኖርበታል። ለምሳሌ አካላዊ እንቅስቃሴ ማድረግ እፈልግ ይሆናል። ይሄንን ለማድረግ ወደ ስፖርት መስሪያ ማዕከል በመሄድ ወይም በሳምንት አንዴ ዮጋ ማዕከል በመግባት ልጀምር እችላለሁ። ከዚያም ከሶስት ሳምንት በኋላ ደግሞ በላዩ ላይ እንዲሁ የጊዜ ገደብ ያለው እቅድ ያወጡ መከተል ይቻላል ማለት ነው።
ክሪስቲን ዌላን በዊስካንሰን ዩኒቨርሲቲ የሕክምና ትምህርት ቤት መምህርት ሲሆኑ ፋይንዲንግ ዮር ፐርፐስ በሚል ርዕስ የማስተማሪያ ጽሑፍ የደረሱ ናቸው። እንዲህ ሲሉ ይመክራሉ።
New Year's resolutions are a cultural phenomenon and it's really tempting to want to do them.
የአዲስ አመት ውሳኔ ባህል ነው። እኔም ለሞክሮ ያሰኛል ያጓጓል አይደል? በዋናነት የሚመከረው ታዲያ ቆም ብሎ ያን የሞስንበት ምክንያት ምንድነው? ያንን ለውጥስ ለምን ፈልገዋለሁ ብሎ ራስን መጠየቅ ያስፈልጋል። ለምሳሌ ክብደታችሁን 1-2 ኪሎ መቀነስ ትፈልጉ ይሆናል። ለምንድነው መቀነስ የፈለኩት ብሎ ራስን መጠየቅ ያንን እንድትወስኑ ያደረጋችሁ ምክንያት በደንብ ለይታችሁ ካወቃችሁት ውሳኔያችሁን አክብራችሁ ተግባራዊ ለማድረግ የበለጠ እድል ይኖራችኋል። ይህ እውነት መሆኑ በጥናቶች ተረጋግጧል።
አዲስ አመት ሲመጣ ይህንን አደርጋለሁ በሚል የሚያስፈራ እቅድ ከመቀበል ይልቅ ያለፈውን መለስ ብሎ በመቃኘት መጪውንም በማሰብ ገምግሞ በተሻለ መንገድ አመቱን መቀበል እንደሚሻል ነው ፕሮፌሰር ክሪስቲን ዌላን የሚመክሩት።
Rather than new year's resolutions, one thing that I've loved to do.
እኔ ከአዲስ አመት ውሳኔ ልቅ የምወደውና ላለፉት አመታት የማደርገው ነገር አለ። አዲስ አመት ሲመጣ ለራሴ ደብዳቤ ጽፋለሁ። አሁንም መጪውን 2023ን ለመቀበል ለራሴ ደብዳቤ ጻፍኩ ነው። በዚያ ደብዳቤ አሁን ያለሁበትን ሁኔታና በሚቀጥለው አመት መሆንም ማድረግም የምፈልገውን አስባለሁ። ትልቅ ቦታ የምሰጠው ነገር ምንድነው? ያንን አሰላስላለሁ። የማከብራቸውን እሴቶቼን፣ ምኞቴን፣ አላማዬን ሁሉ አስብና እሱን መሰረት ደብዳቤ ላይ አሰፍረዋለሁ።
ኤድዋርድ ሂንት ደግሞ በኢንዲያና ዩኒቨርሲቲ የስነ ልቦናና የአእምሮ ሳይንስ መምህር ናቸው። እሳቸውም ለአሶሲየትድ ፕሬስ በሰጡት ቃል አንድ ሰው አዲስ አመትን ተንተርሶ የሚያወጣው ውሳኔ እንዲሳካለት ከፈለገ ውሳኔውን ተግባራዊ ማድረግ ያንድ ጊዜ ስራ ሳይሆን በሂደት የሚከናወን መሆኑን መገንዘብ እንዳለበት ይመክራሉ።
Because I think most of the time in many goal pursuit situations
ምክንያቱም ብዙውን ጊዜ ለራሳችን የወጠነውን ግብ ተግባራዊ ለማድረግ ስንሞክር ያስተብለውን ውጤት ካላገኘን ራሳችንን በጣም እናስጨንቀዋለን። ነገር ግን ግባችንን በትንሽ በትንሹ መጥረን አዘጋጅተን ከተሳካልን ያሰብነውን በማድረጋችን እንኮራለን። ያ የበለጠ ብርታት ይሆነናል።
አያይዘውም በዚህ አመት ውስጥ ይህንን አድርጌ መገኘት አለብኝ ብሎ ውጥረት ውስጥ መግባት ሳይሆን ውሳኔን ተግባራዊ ለማድረግ ምን ያህል ተራምጃለሁ እያሉ ውጤቱን እየገመገሙ መሄዱ እንደሚሻል የስነ ልቡና መምህሩ ኤድዋርድ ሂንት መክረዋል።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን አድማጮች። የነገ ሰው ይበለን። መልካም ጊዜ ይሁንላችሁ።
Merry Christmas, we wish you a Merry Christmas and a happy